ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሰኔ 23 2016 ዓመተ ምህረት ዝግጅታችን ጀመረ።
የተከራይ አከራይ የውል ስምምነትና የተከራዮች ቅሬታ
ሰዎችም በጣም ብዙ ኤክስትራ የጨመሩ ነው። ምክንያቱም አዋጅ ወጣና ድረስ ስላሰቡ ለሁለት አመት ማይጨመረ ስራት ይጥቃት አይቻልም ምናምን ይባላል። ግን በጣም ጫና ያደረጉ ነው ሰው ላይ። ይግን እኔ ላይ ደርሷል አሁን ላይ ማለት ነው።
በአዲስ አበባ ጎሮ በተባለው ሰፈር ተከራይታ የምትኖረው ዘመናዊ በቀለን ነው የሰማችሁት። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ በአዲስ አበባ ከተማ የተከራይ አከራይ ውል ስምምነት ዙሪያ ዘገባ ይዘናል። በኋላ ላይ ወደ እናንተ ይደርሳል።
አሁን በገንዘብ በሞባይል በዲጂታል ውስጥ የሚሽከረከረው ገንዘብ ኖርማሊ በባንክ ውስጥ ከሚሽከረከረው እየበለጠ ነው ያለው። ኢኮኖሚው በዛ እየተቃኘ ነው ያለው።
አሁን ደግሞ የሰማችኋቸው የዘዘን ባንክ የሰርቪስና የትራንስፎርሜሽን ዳይሬክተር አቶ ነጂብ አልዩ አህመድ ናቸው። ዝርዝሩ በኢትዮጵያ ዲጂታል ፋይናንስ እና ግብይት ቴክኖሎጂ መስፋፋትን አስመልክቶ በተናገረው ዘገባ ዙሪያ ይቀርባል።
ሰላም ጤና ይስጥልም ክብራትና ክብራን አድማጮች፣ የዕለተ እሁድ ሰኔ 23 2016 ዓመተ ምህረት የመስታወት ዝግጅታችን ነው ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና
አስማማው ነን። የፕሮግራሙ ዋና አዘጋጅ ጆን ግርማናት። በምሽት መስኖዳችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉን ሙዚቃዎችን ማሰናድተናል።
ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ሲዮን ግርማ ነኝ። የትግራይ ክልል ተፈናቃዮች ከአማራ ክልል ጋራ የይገባኛል ጥያቄ ከሚነሳባቸው አዋሳኝ አካባቢዎች አንዱ በደሆነው ጸለምቲ ወረዳ ትላንት ቅዳሜ መመለስ ጀምረዋል። ሙልጌታ ጽብሃ ተጨማሪ ዘገባ አለው።
ትላንት ቅዳሜ ሰኔ 22 ቀን 2016 ዓ.ም ከሰሜን ኢትዮጵያው ጦርነት በፊት ወደ ነበርበት ጸለምቲ ወረዳ ማይ አይን ቀበሌ ከተመለሱ ተፈናቃዮች መካከል የሆኑት አቶ ሙላው አለማየሁ በእንዳባጉና መጠለያ ለ3 ዓመታት መቆየታቸው ለአሜሪካ ድምጽ አውስተዋል። አቶ ሙላው ወደ ቀያቸው መመለሳቸው እንዳስደሰታቸው ገልጸው ከመንደራቸው ሰዎች ጋራ ቀኑን በደስታ ያሳለፉት እንደሚገኙ አስረድተዋል። አቶ ጉዑሽ አስገዶም የተባሉ ሌላ ተመላሽ ተፈናቃይ በበኩላቸው ወደ ቀያቸው በመመለሳቸው እንዳስደሰታቸው ገልጸው ስጋትም እንዳላቸው ተናግረዋል።
ታጣቂዎቹ እስካሁን አልወጡም፣ እንደሰማነውም ትጥቃቸውንም አላወረዱም። ዛሬ ለሊት ምን ይደርስብን ይሆን በሚል በስጋት ነው ያደርነው። ህዝቡ እንኳን በደህና መጣችሁ ብሎ በመልካም ነው የተቀበለን። የሚያሳስበን የታጣቂዎቹ ነገር ነው።
ትላንት ቅዳሜ ከማይ አይኒ፣ ከማይ አንበሳ፣ ከመድሃኔ ዓለምና ውህደት ከተባሉ ቀበሌዎች የተፈናቀሉ ከ1500 በላይ ተፈናቃዮች እንደተመለሱ ተገልጿል። በዛሬው ዕለትም የ7 ቀበሌዎች ተፈናቃዮች እንደሚመለሱ ከተፈናቃዮቹ ሰምተናል። በጉዳዩ ላይ የጠየቅናቸው የጠለምት አማራ ወሰንና ማንነት አስመላሽ ኮሚቴ ሰብሳቢ አለቃ አለና አሰጋም ከሰሜን ኢትዮጵያው ጦርነት በኋላ በአማራ ክልል መንግስት ቁጥጥር ስር በገባው የጠለምት ወረዳ የተመሰረተው አስተዳደር የጸጥታ መዋቅር ከ3 ቀናት በፊት በግዳጅ ስራ እንዲያቆም መደረጉ አስታውቋል። በስራ ላይ የቆየው ፖሊስና የጸጥታ መዋቅሩ ወደ አደርቃይ አካባቢ መንቀሳቀሳቸውን ገልጸው እርሳቸው ጨምሮ ሌሎች አመራሮች ግን ከአካባቢው አለመልቀቃቸውን የኮሚቴው ሰብሳቢ ተናግሯል። በአካባቢው የጸጥታ ስጋት መኖሩን ጠቁመው መንግስትም ይህንኑ ተገንዝቦ ነዋሪው ህብረተሰብ የራሱን የጸጥታ መዋቅር እንዲዘረጋ ማድረግ ይኖርበታል ብለዋል።
ቀበሌዎቹ ምንም አይነት የጸጥታ መዋቅር ባለመኖራቸው ምክንያት በሰርቮ ገብነት አካባቢ መቆጣጠር ይችላሉ። በበረሃ ይገባሉ፣ ግድያ ይበዛል፣ ዘረፋ ይበዛል። ስለዚህ ምንም ያስተዳደር በሌለበት ሰዓት ለተወሰነ ጊዜ መቼ ነው የሚለውም ባላውቅም እስካሁን ድረስ ግን ባለው 3ኛ ቀኑ አድርጓል። ቀበሌዎችም የከተማ አስተዳደሩም ስራ ከሚያቆም የጸጥታ ኃይልም ወደ አስተዳደር አቅጣጫ ወጥቷል።
የጠለምት የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ እንደመሆናቸው በአካባቢው ላይ ያላቸውን የወሰንና ና የማንነት ጥያቄ በቦታው ላይ ሳሉ ማቅረባቸው እንደሚቀጥሉም አለቃለን አሰጋክለው አመልክቷል። ከሰሜን ኢትዮጵያው ጦርነት በፊት የጠለምት ወረዳ እየተባለ በትግራይ ክልል ውስጥ የነበረው አካባቢ ከጦርነት በኋላ የጠለምት ወረዳ ተብሎ በአማራ ክልል መንግስት ስር በተዋቀረ አስተዳደር እየተመራ እንደሚገኝ ታውቃል። በፌደራሉ መንግስት እንዲሁም በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ ከሚጠሩት የትግራይና የአማራ ክልሎች አዋሳኝ አካባቢዎች አንዱ በሆነው በዚሁ አካባቢ ተመላሽ ተፈናቃዮች ከነዋሪ ህብረተሰብ ጋር በመሆን የጋራ አስተዳደር ካቋቋሙ በኋላ ይገባኛል ጥያቄው በህዝብ ውሳኔ ምላሽ እንደሚያገኝ በፌደራሉ መንግስት መገለጹ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃን መቀለ።
ደሴን የጎበኙት ጠቅላይ ሚኒስትር አብይ ከታጣቂዎች ጋር ለመነጋገር ዝግጁነታቸውን ገለጹ። መስፈናራጌ ስርስራለው
ትናንት ቅዳሜ ሰኔ 22 ቀን 2016 ዓ.ም ምረት በደሴ ከተማ ተገኝተው ከተለያዩ የህብረተሰብ ክፍሎች ተውጣጥቷል ከተባሉ ነዋሪዎች ጋር መወያየታቸውን በፌስቡክ የማህበራዊ ትስስር ገጻቸው አስታወቁት። ጠቅላይ ሚኒስትር አብይ አህመድ ከመንግስታቸው ጋር በትጥቅ ግጭት ውስጥ ለገቡት የፋኖ ቡድን ታጣቂዎች የሰላም ጥሪ አቀረበዋል። ጠቅላይ ሚኒስትሩ በውይይቱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች ትጥቅ ያነሱ ኃይሎችን ወደ ሰላም እንዲመጡ በማድረግ የድርሻቸውን እንዲወጡ ጠይቀዋል።
ወንድሞቻችን በግራ በቀኝ የወጡትን መክራችሁ መልሱ። አያስፈልግም። እኛ ምንፈልገው ሰላም ነው። እኛ ምንፈልገው አብረን መስራት ነው። እኛ ምንፈልገው ትብብር ነው። በዚያ መንገድ ምንም አይነት ውጤት እንደማይመጣ እናቀዋለን። በዚያ መንገድ ምንም አይነት ድል እንደማይመጣ እናቀዋለን። ብንተባበር ግን መልካም ሀገር እንገነባለን። ብንተባበር ግን የጸናች ኢትዮጵያን ለልጆቻችን እናስረክባለን። ብንባላ ግን፣ ብንገዳደል ግን፣ ብንጠላለፍ ግን አሁንም ችግር ለነገም ችግር እናሸጋግር እንደሆነ እንጂ ጥቅም የለውም። የወሎ ሽማግሌዎች፣ የወሎ እናቶች ልጆችን በመንከር በማስታረቅ ከዚህም አልፋችሁ ሌላም ክልል በማስማማት ኢትዮጵያ የሰላምና የልማት የብልጽግና ሀገር እንድትሆን ሚናችሁን እንድትወጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ።
ባለፈው ሳምንት በባህር ዳር ከተማ የተካሄደው የሰላም ጉባኤ ተሳታፊዎች በጫካ ለሚገኙ ወንድሞች በሚል ለጠሯቸው ኃይሎች በውይይትና በድርድር ወደ ማህበረሰቡ ተቀላቅለው በሀገራዊ ምክክሩ በመሳተፍ የህዝቡን ሁለንተናዊ ችግር በመፍታት ታሪካዊ ኃላፊነታቸውን እንዲወጡ በግጭቱ አውድ ውስጥም የታሰሩ ፖለቲከኞች፣ ምሁራን፣ ጋዜጠኞችና ተጽዕኖ ፈጣሪ ዜጎች እንዲፈቱ በአቋም መግለጫቸው መጠየቃቸው ይታወሳል። ጠቅላይ ሚኒስትሩም በትላንቱ የደሴ ጉብኝታቸው ላናገሯቸው የሃይማኖት አባቶችና የሀገር ሽማግሌዎች በመንግስታቸው የሰላም ጥረቱ እንዲሳካ ለውይይቱ ዝግጁ መሆኑንም አረጋግጠዋል።
የጀመርነው ልማት፣ የጀመርነው ሰላም፣ የጀመርነው አብሮነት እንዲቀጥል ዛሬም እንደ ትናንቱ ገራገሩ ደጉ ጥሩ የወሎ ህዝብ ከጎናችን እንዲሆን አደራ እያልኛ አቅማችን በፈቀደ ሁሉ የገባንላችሁን ቃል ለመፈጸም እስከ መጨረሻዋ ቀን የምንተጋ መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ።
በአማራ ክልል የተፈጠረው የጸጥታ መደፍረስ ከክልሉ አቅም በላይ እንደሆነ በመገለጹ ላለፉት 10 ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ የህግ ተፈጻሚነት ባለፈው ግንቦት 24 ቀን ቢገባደድም በክልሉ የተለያዩ አካባቢዎች ትጥቃዊ ግጭቶች መቀጠላቸውን ነዋሪዎች ለአሜሪካ ድምጽ ገልጸዋል። በገበታ ለትውልድ ፕሮጀክት ውስጥ በተካተተችውና ከደሴ 30 ኪሎ ሜትር ርቀት ላይ ባለችው ለጎ ሐይቅ አካባቢ የተገኙት ጠቅላይ ሚኒስትሩ የዘንድሮውን የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ማስጀመራቸውን መንግስታዊ የሆኑ ብዙሃን መገናኛዎች ዘግበዋል። ጠቅላይ ሚኒስትር አብይ በፌስቡክ የማህበራዊ ትስስር ገጻቸው ባጋሩት መልእክትም ያደረጉት ውይይትና የጎበኟቸው የልማት ስራዎች አመርቂ መሆናቸውን ገልጸዋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የእሁድ ምሽት ፕሮግራም ነው። በናይጄሪያ ሰሜናዊ ምስራቅ ቦርኖ ግዛት ትናንት ቅዳሜ ሰኔ 22 2016 ዓ.ም ሴት አጥፍቶ ጠፊዎች ፈጽመውታል በተባለ ተከታታይ ጥቃት ቢያንስ 18 ሰዎች ሲገደሉ 30 ሰዎች መቁሰላቸውን የአካባቢው የድንገተኛ አደጋ አስተዳደር ኤጀንሲ ኃላፊ ተናግረዋል። ቦርኖ 15 ዓመታት በዘለቀው የእስላማዊ አማጽያን ቡድኖች ጥቃት ሰዎች በሺዎች የተገደሉበትና በሚሊዮኖች ከቀያቸው የተፈናቀሉበት ቦታ ነው። የናይጄሪያ ጦር የታጣቂዎቹን አቅም ቢያጣጥለውም አሁንም በሰላማዊ ሰዎችና በጸጥታ ኢላማዎች ላይ ገዳይ ጥቃቶች እየደረሱ ናቸው። የቦርኖ ግዛት የድንገተኛ አደጋ አስተዳደር ኤጀንሲ ዋና ዳይሬክተር ባርኪንዶ ሳኢዱ እንዳሉት አጥፍቶ ጠፊዎቹ በጓዛ ከተማ እንዳደረሷቸው በተጠረጠሩ የተናጥል ጥቃቶች በሰርግ፣ በቀብር ስነ ስርዓትና በሆስፒታል በርካታ ሰዎችን ገድለዋል፣ ብዙዎችንም አቁስለዋል። በአይነቱም በመጠኑም ዘግናኝ ነው በተባለው በዚሁ ጥቃት 18 ሰዎች መሞታቸውን የገለጹት አቶ ሳኢዱ ከተጎጂዎቹም ህጻናት፣ ጎልማሶችና ነፍሰ ጡር እናቶች እንደሚገኙበት ተናግረዋል።
በመጨረሻም ዛሬ እሁድ ሰኔ 23 ቀን 2016 ዓ.ም ተመረጥ በሰሜናዊ ጋዛ ወደሚገኘው ሸጃ ሰፈር የዘለቁት የእስራኤል ወታደሮች ወደ ደቡብ ምዕራብና ማዕከላዊ ራፋ በጥልቀት በመግባት በትንሹ 6 ፍልስጤማውያንን ገድለው በርካታ ቤቶችን ማውደማቸውን ነዋሪዎች ተናገሩ። ከአራት ቀናት በፊት ወደ ሸጃ የተመለሱት የእስራኤል ታንኮች በብዙ መኖሪያ ቤቶች ላይ አነጣጥረው በመተኮሳቸው ነዋሪዎች በየቤታቸው ታግተው ለመውጣት እንዳልቻሉ ገልጸዋል። የእስራኤል ጦር ባለፉት ቀናት በሸጃያ ንንቀሳቀሱ ኃይሎች ላይ ወሰድኩት ባለወርምጫ ብዙ ፍልስጤማውያን ታጣቂዎች መገደላቸውን፣ በርካታ የጦር መሳሪያዎችን ማግኘቱንና ወታደራዊ መሰረተ ልማቶችንም ማውደሙን አስታውቋል። ትላንት ቅዳሜ በሰሜናዊ ጋዛ 2 እስራኤላውያን ወታደሮች መሞታቸውን የአገሪቱ ጦር ሳይገልጽ አላለፈም። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የእሁድ ምሽት የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሰኔ 23 2016 ዓ.ም የመስተዋት ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው።
ለክስቲናው ደረጀ አርማቻችንም የትኛው ሙዚቃ እንደምንመርጥ እየተበቁን ይመስለኛል። እኛም ተዘጋጅተናል። የፕሮግራማችን መክፈቻ የተወዳጁ ጻይ ዮሐንስ ፍንጭቷ በሚለው ሙዚቃ ነው። ደና ብለን እንመለስ።
ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው።
ለክስቲናው ደረጀ አርማቻችንም የትኛው ሙዚቃ እንደምንመርጥ እየተበቁን ይመስለኛል። እኛም ተዘጋጅተናል። የፕሮግራማችን መክፈቻ የተወዳጁ ጻይ ዮሐንስ ፍንጭቷ በሚለው ሙዚቃ ነው። ደና ብለን እንመለስ።
Not for that, but I'm not.
ዮሐንስ ፍንጭታ የተሰኘው ሙዚቃ ነው ሰምተን የተመለስነው። አሁን ወደ መጀመሪያው የምሽቱ መሰናዳችን እንለፍ።
የመጀመሪያው መሰናዳችን የተከራይ አከራይ የውል ስምምነትና የተከራዮች ቅሬታን ይመለከታል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ መውጣቱን ተከትሎ በአዲስ አበባ ከተማ የተከራይ አከራይ ውል ስምምነት እየተካሄደ ይገኛል። የውል ስምምነቱ የኪራይ ዋጋንና የተከራዩን የቆይታ ጊዜ የሚወስን ከመሆኑ ጋር ተያይዞ ከውል ስምምነቱ በፊት ቤት ለቀቁ በሚል በአከራዮች ጫና እየደረሰባቸው መሆኑን ተከራዮች ለአሜሪካ ድምጽ ተናግረዋል።
የከተማ አስተዳደሩ በበኩሉ አዋጅ ከወጣበት ቀን ጀምሮ በግ ከተቀመጠው አሰራር ውጪ የመኖሪያ ቤት ዋጋ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ የተከለከለ መሆኑን ገልጿል።
የማህበራዊ ሳይንስ ባለሙያዎች በበኩላቸው ህጎች ሲወጡ የህብረተሰቡን ማህበራዊ መስተጋብር ላይ ጫና እንደማይፈጥሩ ማረጋገጥ ይገባል ይላሉ። አስማማው እንግዲህ በዚህ ጉዳይ ላይ ተከራይና ባለሙያዎችን አናግረህ ተከታዩን አዘጋጅተሃል፣ ወደዚያው እንለፍ።
ዋና መዲናዋን አዲስ አበባን ጨምሮ በከተሞች ከቤት ክራይ ጋር የተያዙ ችግሮችን ያስተካክላል በሚል ከሶስት ወራት በፊት በሕዝብ ተወካዮች ምክር ቤት የጸደቀው የመኖሪያ ቤት ክራይ ቁጥጥርና አስተዳደር አዋጅ ትግበራ መጀመሩን ተከትሎ ከውል ስምምነቱ በፊት ቤት ልቀቁ በሚሉ አከራዮች ጫና እየደረሰባቸው መሆኑን ለአሜሪካ ድምፅ አስተያየታቸውን የሰጡ ተከራዮች ተናግረዋል። በአዲስ አበባ ከተማ ጎሮ በተባለው ሰፈር ተከራይታ የምትኖረው ዘመናዊ በቀለ ካለፈው ሰኔ 1 ቀን 2016 ዓ.ም አንስቶ በከተማው መተግበር በጀመረው የአከራዮችና የተከራዮች ህጋዊ ውል ስምምነት ምዝገባ የአከራዮች ጫና ከደረሰባቸው መካከል አንዷ ናት።
በጣም ብዙ የተከራይ ጨመሩ ነው። ምክንያቱም አዋጅ ወጣ ምናምን ብሎ ስላሰቡ ለሁለት ዓመት ማይጠመረ የተከራይ ስጥቃት አይቻልም ምናምን ይባላል። ግን በጣም ጫና እያደረጉ ነው ሰው ላይ። ግን እኔ ላይ ደርሷል አሁን ላይ ማለት ነው። ክራይ ጨምሪ ውጪ ምናምን ነገር በቃ ብዙ ጫና አለ። በቃ የክፍል ነው ለአሁን ግማሽ ጎኑ ግንብ ነው፣ ከአጥር ጋር የተያዘ ነው። ሌላው ደግሞ እንዳለ ቆርቆሮ ነው ቤቱ ማለት ነው። ተከራይተን የምንኖርበት እና 3000 ነበር የምከፍለው እና አሁን 1000 ብር ጨምረዋል ማለት ያለዛ ለቅሽ ውጪ። ግን አሁን ክረምት ነው ማስወጣት ምናምን እንዴት ነው ከባድ አይደለም ወይ ስራቸው እና አይመለከተኝም ምናምን ነገር ነው ይሉት። ለህጉ አልገዛም ነገር ነው በቃ ንግግሩ ማለት ነው። ሁላ ያለው ጫና እንደዛ። እኔ ብዙ ጊዜ ተከራይቼ ኑሬ አውቃለሁ። ግን አሁን ላይ በጣም ከባድ ነው ያለው ነገር። ያልተመጣጠነ ነገር ነው እየተካሄደ ያለው።
በአዋጁ መሰረት ተዋዋይ ወገኖች ህጋዊ ውላቸውን በጽሁፍ እያቀረቡ መዋዋል የሚጠበቅባቸው ሲሆን የመኖሪያ ቤት አከራዮች በፈለጉ ጊዜ የክራይ ዋጋ መጨመርና የውል ዘመኑ ሳይጠናቀቅ ተከራይን ከቤት ማስወጣትን አጥብቆ ይከለክላል። አከራይ የዋጋ ጭማሪ ማድረግ የሚችለውም ተቆጣጣሪ አካል በአመት አንድ ጊዜ የሀገሪቱን የኢኮኖሚ ሁኔታ ከግምት በማስገባት በሚያደርገው የክራይ ዋጋ ጭማሪ መሰረት እንደሆነም ይደነግጋል። የህግ ባለሙያና ጠበቃ አቶ ዳዊት ገብሩ አዋጁ ሲረቀቅ በቂ ውይይት ሊደረግበት ይገባ እንደነበር አንስተው አንዳንዶቹ ድንጋጌዎች ሀብትን የማልማት ህገ መንግስታዊ መብትን እንደሚጋፉ ያመለክታሉ።
አሁን ሰቃይ ያስብሉ ብዙ ነገሮች ሊኖሩ ይችላሉ። አንደኛውና ዋነኛው አዋጁ ገና በነጋሪት ጋዜጣ መታተሙ ሳይጠብቅ ከጸደቀበት እለት ጀምሮ ተግባራዊ ይደረግ ነበረ ተደርጎ ህግ የወጣው። ያ ደግሞ ትንሽ የራሱን የቻለ ክፍተት ፈጥሯል የሚል እምነት አለ። በተለይ በዘርፉ ላይ ያሉ ሰዎች ማህበረሰቡን ጨምሮ ውይይት ሊደረግበት ኖሮ አሁን የምናያቸው ውዝግቦች ላይ ላይነሱ ይችላሉ። ሌላው ቀደም ብሎ በነበረ የመኖሪያ ኪራይ ውል የውል ቆይታ የሚወሰነው በአመዛኙ አከራይ በጎ ፈቃድ ነበር። አዲስ አዋጅ ግን ያው አዋጁ ከመውጣቱ በፊት ጽሁፍ የተጠበቀ ኪራይ ውል ካልሆነ በስተቀር ከሁለት ዓመት ሊያንስ እንደማይችል አንቀጽ 6 ንዑስ አንቀጽ 1 ያሳያል። ስለዚህ አንድ ወል ክራይ ወንድ መዘጋጃ ተጠቅሰው ተደረገ ለሁለት አመት ተሆነ ተሰጠ። ሌላው ወዳጋሪ እንዳስል ነው ለሁለት አመት ክራይ ወንድ ዘመን ጻምቶ በተለይ ከውርስ ጋር ከሽያጭ ከዳ የዶማኒያ መንገድ ሲተላለፍ ለሌላ ሰው ሲተላለፍ ለተከራዩ ስቶር ማስጠንቀቂያ መስጠት ማለት ሪዝነብል አይመስለኝም። ሪዝነብል ማያስጠፋ ግንባታን ፈጽም ስላለ ከመሬቱ ጋር ወይ ከይዞታ ጋር በተያያዘ ታረጋቸው ምትችላቸው የንግድ እንቅስቃሴዎች ሊኖሩ ይችላሉ እና ከሀገሪቷ የግንባታ ፖሊሲን ከማልማት ጥያቄ ጋር በተያያዘ ራሱን የቻለ ጥያቄ ሊያስነሳ ይችላል እና የዚህ ሁሉ መነሻ ችግር ሊሆን የሚችለው ያ ዋንጭ ከመጣቱ በፊት ውይይት አልተደረገበትም። ስለዚህ የመኖሪያ ቤት አቅርቦትን መንግስት የሚያስፋፋበት መንገድ በተሻለ መጠን እንደ አንድ አማራጭ ማየት ሲገባው የዲስትሪክት የሆነ የቁጥጥር አዋጅ ማውጣቱ ትንሽ ተጽዕኖ ይፈጥራል ብዬ አስባለሁ። በተለይ ከህገ መንግስታዊ ጥያቄና ከማልማት ጥያቄ በተያያዘ ራሱን የቻለ ክፍተት ሊፈጥር ይችላል የሚል እምነት አለኝ።
በዋቸሞ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር የሆኑት አቶ አንዱዓለም አሰፋ እንደሚሉት ደግሞ የህጉን መውጣት ተከትሎ የአከራዮችና ተከራዮች ግንኙነት መሻከራቸው አብረው በሚኖሩ ማህበረሰቦች መካከል ያለውን ጤናማ ማህበራዊ መስተጋብር ያበላሻል። ስለዚህም ህጎቹ ሲወጡ በህብረተሰቡ ማህበራዊ መስተጋብር ላይ ጫና እንደማይፈጥሩ ማረጋገጥ እንደሚገባ አቶ አንዱዓለም አስገንዝቧል።
አንድ አከራይና ተከራይ አንድ ቤት ውስጥ አንድ ግቢ ውስጥ ነው የሚኖሩት። በመካከላቸው የገነቡት መተባበርና ቤተሰባዊነት አለ። አሁን ይህንን ነገር በህግ አምጥታችሁ ሰሩ ሲባል ሰዎች የዛን ህግ ጠቀሜታ ካልተረዱ ማህበራዊ ግንኙነቱን ትንሽ ይጎዳል። አሁን እንደምናየው ለምሳሌ አንድን ይጠቅስልን፣ ለሁለት አመት ነው ውል መፈጸም የምትችለው ሲባል በፊት 10 አመት እንዲቀመጥ ይችላል ተከራዩ ፎርዳት ማተር። ነገር ግን አሁን በሁለት አመት ህግ ይሰር ሲባል ምናልባት በሁለት አመት ውስጥ ይህን ሰው ብፈልገው ቤቴን ብፈልገው ማስለቀቅ አልችልም እና አሁኑ ይልቀቅ ወደሚል ነገር ይመጣል። ይሄ በፊት የነበረውን ጥሩ ማህበራዊ ግንኙነት በመካከላቸው ወደ ሌላ መልክ ይቀይረዋል ማለት ነው። ሰዎች መሀል ያለውን ማህበራዊ ግንኙነት ሊጎዳ ይችላል። ሶ እኔ በተለይ እንደ አንድ ማህበራዊ ሳይንስ ሰው የምመለከተው እኛ ጋር ያለውን አውድ በደንብ ትኩረት ብንሰጥና ህጎቻችንን ላይ ይህንን ማህበራዊ ግንኙነታችንን በደንብ ግንዛቤ ውስጥ የሚያስገቡ ህጎች ሊወጡ የሚል ነው። ማለትም የወጡ ህጎች ላይ ወይም አሁን የወጣው ህግ ላይ ይህ አዋጅ ወደ ተግባር ሲተገበር በሰዎች መሀል ያለው ማህበራዊ ግንኙነት ሳይጎዳ የሚቀጥልበት ሁኔታ ላይ ሞር ቢሰራ የሚል ምልከታ ነው ያለኝ።
የአዲስ አበባ ከተማ አስተዳደር በ11 ክፍለ ከተሞች እስከ ሰኔ 30 እንደሚቆይ የገለጸውን የአከራይና ተከራይ የውል ስምምነት ምዝገባ ካለፈው ሰኔ 1 ቀን ጀምሮ እያካሄደ እንደሚገኝ አስታውቋል። ይህን ያሰጸመ የሚገኘው የከተማዋ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ አስተያየት እንዲሰጡ ለጠየቅናቸው ፈቃደኝነታቸውን ገልጸው ቆይተን እንደውላቸው በነገሩ መሰረት ደጋግመን በእጅ ስልካቸው ላይ ብንደውልም ስልካቸውን ባለማንሳታቸው የመንግስት ምላሽ ለማካተት ሳንችል ቀርተናል። ነገር ግን የአከራይ ተከራዮች ከወጣበት ቀን ጀምሮ በህግ ከተቀመጠው አሰራር ውጭ የመኖሪያ ቤት ዋጋ ጭማሪ ማድረግና የነበረውን የኪራይ ውል ማቋረጥ በጥብቅ የተከለከለ መሆኑን ቢሮ ማስታወቁን የአገር ውስጥ ብዙሃን መገናኛዎች ዘግበዋል። ተገቢውን ቁጥጥርና ክትትል እንደሚያደርግም የገለጸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የህግ ክልከላውን ተላልፎ በተገኙ አከራዮች ላይ እርምጃ እንደሚወስድም አሳስቧል። የግለሰቦችን ቤት ተከራይታ የምትኖረው ዘመናዊ ይህን የከተማ አስተዳደሩ ማሳሰቢያ መነሻ በማድረግ ከአከራዮች ደረሰብኝ የምትለውን ጫና በአካባቢዋ ለሚገኘው የመንግስት አካል ለማሳወቅ ስለማሰቧ ትናገራለች። ይሁንና የወረዳዎች አገልግሎት አሰጣጥ ችግሩን ለመፍታት ያስችላል ብላ ተስፋ እንደማታደርግ ግን ትገልጻለች።
በጣም ዝቅተኛ ህብረተሰብ መኖር እያቃተው ነው አሁን ላይ። ምክንያቱም እንደለን ያያት ሰው ለምሳሌ ምንሰራው ምናገኘው ደሞዝና የቤት ክራያችን በፍጹም አይመጣጠንም ማለት ጣልቃ ቢገባ አሁንም እንዲቀጥልበት ነው የሚል። አሁንም እየተሰራ ነገር ያለው ጥሩ ነው፣ በጣም ደስ ይላል። ግን አሁን ሰው ለህግ አንገዘም ነገር ነው በቃ ማለት ምን ታመጫለሽ ነገር ነው ያለኝ ማለት ነው። እና ህግ ማውጣት ብቻ ሰው ተፈጻሚነቱ ላይ በጣም መሰራት አለበት። አሁን ቀበሌ ስትሄድ በጣም ነው የሚያንገላቱት። በተለያየ መንገድ ይጫሉ ቀበሌ እና በቃ የሆነ ነገር ነው የሚፈልጉት። ብር ያለ ሰው ብቻ መኖር የሚችለው በቃ ባውንስ አለ እና የሆነ ተሰሚነት የለህም። እና ያን ነገር መንግስት ቢያጠናክርበት ጥሩ ነው ብዬ አስባለሁ።
የህግ ባለሙያው አቶ ዳዊት ገብሩ አዋጁን ለመተግበር የወጡ መመሪያዎች ሲተገበሩ ለሚያጋጥሙ ችግሮች አስተዳደራዊ መፍትሄ በመስጠት የአከራይና ተከራይ እንግልትን መቀነስ እንደሚገባም ይመክራሉ።
አሁን የአንድ ወር ምዝገባ ተብሎ እየተፈጸመ ያለው ሌላ አንድ ኤክስቴንሽን፣ ሌላ ተጨማሪ ጊዜ አንድ ወር የሚጨመርበት እድል ቢፈጠር ከአዋጁ ከወጡ በፊት የነበሩ ውሎች ባሉበት ይቀጥላሉ ይላሉ። ከሌለ ግን አዲስ ሁሉ ለሚፈራረሙት ስለዚህ አዲስ ሁሉ ለመፈራረም ብሎ አከራዮች ተከራዮችን ያስወጡ ያሉት ወይ ደግሞ ተጨማሪ የቤት ኪራይ እንዲጨምሩ ያስደረጉ ያሉት ከዚህ አንፃር ያው ቅድም እንዳልኩት አስተዳደራዊ መፍትሄ መንግስት ይሰጥበት የተሻለ ይሆናል የሚልነት አለ።
የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትግበራ ገና ከጅምሩ ጥያቄዎች እየተነሱበት ቢሆንም መንግስት ግን በአገሪቱ ውስጥ ያለውን ፍትሃዊ ያልሆነ የቤት ኪራይ ዋጋ ጭማሬን በሕግና በስርዓት እንዲመራ በማድረግ ለችግሩ አፋጣኝ መፍትሄ ያመጣል ብሎ እንደሚያምን በተደጋጋሚ ይገልጻል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
ለማጮች የተከራይ አከራይ የውል ስምምነትና የተከራዮች ቅሬታን አስመልክቶ የተጠናቀረው ዝግጅታችንን ነው የተከታተላችሁት።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መስናዳችን እየተከታተላችሁ ያላችሁት በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከሪዶ በተጨማሪ በዌብሳይታችን amharic.vionews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የFacebook #voaamharic የX ወይም በቀድሞ አጠራሩ የTwitter ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን። ተከታዩ መሰናዶአችን ደግሞ በኢትዮጵያ የዲጂታል ፋይናንስና ግብይት ቴክኖሎጂ መስፋፋትን ይመለከታል። በኢትዮጵያ የፕላን ልማት ሚኒስትር ዶክተር ፍጹም አሰፋ በ10 ወራት ውስጥ 6.7 ትሪሊየን ብር በዲጂታል መልክ መተላለፉን ሰሞኑን በሰጡት ማብራሪያ አስታውቀዋል። በተለያዩ የዲጂታል መተግበሪያዎች ወደ 5.6 ቢሊዮን ብር ጥቃቅን ብድር መሰጠቱና 5.7 ቢሊዮን ብር በቁጠባ መልክ መግባቱን ገልጸዋል።
አዎ ልክ ነው ሚኒስትሩ አይን የተናገሩት። የ100 ቀናት የሥራ አፈጻጸም ግምገማ ሪፖርት የ2016 10 ወራት የማክሮ ኢኮኖሚና የዘርፎች ዋና አፈጻጸም ሪፖርት ባቀረበበት ወቅት ነው። የአሜሪካ ድምጽ ያነጋገራቸው የዲጂታል ቴክኖሎጂዎች ተጠቃሚዎችና ባለሙያዎች የዲጂታል ፋይናንስና ግብይት መስፋፋቱን ተናግረዋል።
የዓለም ባንክን ጨምሮ በዘርፉ ያሉ ዓለም አቀፍ የዲጂታል መረጃ ሰጪ ተቋማት በኢትዮጵያ እየተመዘገበ ያለውን ፈጣን ለውጥ አድንቀዋል። ይሁን እንጂ የዲጂታል አካውንት ካላቸው ውስጥ ክፍያውን የሚጠቀሙት ያዳጊ አገሮች ኢኮኖሚ ካለበት የ57% አማካይ አሃዝ በታች 42% መሆናቸውን አመልክተዋል።
ደረጃ እንግዲህ በዙሪያ የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዳይሬክተር አቶ ነጂብ አሊ አህመድ የወርካስ ማርኬቲንግ ድርጅት መስራችና ባለቤት ዘካሪያ አሊን አነጋግረሃል። እንዲሁም የዲጂታል ፋይናንሻል ቴክኖሎጂ ፔንቴክ ተቋም ድርጅት አሰልጣኝና ማካሪ አቶ በረከት ቦጋልና የመተግበሪያዎች ተጠቃሚ የሆኑትን አዲስ አበባ ነዋሪ አቶ ሙባረክ አበበን ጭምር በማነጋገር ወደ አጠናቀርከው ዘገባ እንለፍ።
አብዛኛውን የህይወታቸውን እንቅስቃሴ ከዲጂታል ቴክኖሎጂ ጋር እንዳቆራኙ ከሚናገሩት ኢትዮጵያውያን መካከል የዲጂታል ቴክኖሎጂ ህይወቴ ነው የሚሉት የአዲስ አበባው ነዋሪ አቶ ዘካሪያ አሊ አንዱ ናቸው።
ዲጂታል ቴክኖሎጂ አለማጋነን ባጭሩ ያው ህይወቴ ነው ብዬ ነው ማስበው። ስራዬን የምሰራው በዛ ነው። በኢሜይል ነው፣ በዋትሳፕ ነው፣ አንዳንዴም እነዚህ አዳዲስ የመጡ በቴሌግራም በእነሱ ነው ክፍያዬን የምከፍለው። አሁን እኔ ምንም አይነት የኤቲኤም ካርድ አልጠቀምም። እዚህ አዲስ አበባ ስከፍል አልፎ አልፎ ካሽ ከፍላለሁ። አብዛኛውን በትራንስፈር ነው ያው ዲጂታል ትራንስፈር የምጠቀመው። ትራንስፖርቴን የማዘው በዚሁ በዲጂታል አፕሊኬሽን እነ ራይድ ፈረስ ይባሉ አሉ። የምከፍላቸውም ወይ በሲቪ ትራንስፈር ነው ወይ በቴሌብር ትራንስፈር ነው። ስለዚህ በአጭሩ በቃ እያንዳንዱ ዕለት ተዕለት እንቅስቃሴ ላይ ዲጂታል ቴክኖሎጂ ባይኖር አሁን ስልኬ ቢጠፋ እንዴት እንደምታሰር መገመት ይቻላል።
የዲጂታል ቴክኖሎጂውን በተለያዩ መተግበሪያዎች ለተለያዩ አገልግሎት እንደሚጠቀሙ የሚናገሩት ሌላው የአዲስ አበባ ነዋሪ አቶ ሙባረክ አበበ ለምን እንደሚጠቀሙበት ይዘረዝራሉ።
የዲጂታል ቴክኖሎጂው በተለያዩ ፕላትፎርሞች እና በተለያዩ ዲቫይሶች ነው የሚጠቀመው። በላፕቶፕም በሞባይልም እጠቀማቸዋለሁ። ለምሳሌ በባንኪንግ ሲስተም ላይ ዲጂታል ባንኪንግ ሲስተም ላይ ሞር እነዚህ ከምንይዛቸው የጥሬ ገንዘብ ጋር ተያይዞ ለመቀነስ ሙሉ በሙሉ በሚባል ደረጃ ኪሴን ባዶ አድርጌ በስልኬ ነው የምጠቀመው። እነዚህም በርካታ የሆነ ጥቅሞችን ሰጥቶኛል። ላብነት ኮስት ሚኒማይዝ ከማድረግ አንጻር ከማወጣቸውን ገንዘቦች ከመቀነስ አንጻር ትልቅ ሚና ይጫወታል። ገንዘብ ኪስ ውስጥ ያለ ገንዘብ እንዳይበላሽ የራሱን የሆነ እንትን ስለሚጫወት በዛ እንትን እጠቀማለሁ። ሌላኛው በኢኮመርስም እነዚህ ኦንላይን ግብይቶችንም ሞር በዛ እጠቀማለሁ። ጊዜን ከመቆጠብ አንጻር ስራዬን ከማቀላጠፍ አንጻርም በዲጂታል በምጠቀሙ በዚህ በትንሽ ዲቫይስ ይህን ሁሉ ነገር እየተጠቀምኩ ጊዜንም ገንዘቤንም ሚኒማይዝ ማድረግ ችያለሁ። እኔ አሁን ባለኝ ሂደት ማለት ነው።
የዲጂታል ፋይናንስ ቴክኖሎጂ ተጠቃሚዎች ብቻ ሳይሆን አንዳንድ አገልግሎት ሰጪ ድርጅቶችም አገልግሎታቸውን ወደ ዲጂታል ቴክኖሎጂ እየለወጡ መሆኑን ይናገራሉ። የዘምዘም ባንክ የሰርቪስና የትራንስፎርሜሽን ዳይሬክተር አቶ ነጂብ አልየ አህመድ በተለይ በባንክ አሰራር የጥሬ ገንዘብ መቀባበል እየተውን መተናል ይላሉ።
አሁን ወደን ሳይሆን ወደዛ እየሄድን ነው። ሁሉም ባንኮች ነዳጅ ለመክፈል ካሽ ትተናል። መንግስትም አይቀበል። ለዚህ ካሽ ይዛውን ነዳጅ ማደያ ከቆም ይሽቅባል ሰው። ወይ በቴሌ ብር ክፈል ይላል፣ ወይ በሲዲ ብር ክፈል ይላል፣ ወይ በሆነ ዲጂታል ፕላትፎርም ነው እንጂ መቀበል ትቷል። ሱፐርማርኬት ስትገባ ወይ በኤቲኤም ካርድ በካርድ ባንኪንግ ወይ በፖስት ወይ በኪዩአር ኮድ ወይ በሞባይል ባንኪንግ ነው የምትከፍለው። ስለዚህ ባንኪንግ የሚባለው ኮንሴፕት ራሱ ድሮ ከሚታወቀው የባንክ አሰራር የባንክ ደብተር ይዞ መሄድ ቀርቷል። የባንክ ቼክ ራሱ ቼክ የሚባለውን ይዞ መንቀሳቀስ እየቀረን ያለው ወረቀትን የሚነካካ ነገር ባንኮች እየተውን ያለው። ይህ ደግሞ ከግሎባላይዜሽንም ከሲቪላይዜሽንም ጋር የሚገናኝ ሆኖ እየመጣ ሁሉም የባንክ ቴክኖሎጂዎችም እንደዛው እየተበራከቱ ነው ያሉት። ካሽ ሪሲቪንግ ማሽን እየመጣ ነው። ሰው ዝም ብሎ ባንኩን እዚህ ኢንተርኔት ላይ ቁጭ ብሎ የገባ የወጣ ገንዘቡን ሞባይል ላይ ማየት ከቻለ ባንክ መሄድ እየቀረ ነው ያለው። እንደ ድሮ ባንክ የምትሄድበት ነገር የለም። ታውቃለህ፣ እኔ ራሴ አሁን ካሽ ያስኩበት ዘመን በጣም አላስታውስም። ቤት ስገባ ሁሌ ካሽ ይዤ ስለማይገባ ትንንሽ የቤት ወጪ ራሱ ሞባይል ባንኪንግ ነው የምጠቀመው። ክፍያ፣ ገንዘብ ማስተላለፍ ተው ድሮ ቀረ፣ ባንክ ሄዶ ወረቀት ሞልቶ መላክ። አሁን በገንዘብ በሞባይል በዲጂታል ውስጥ የሚሽከረከረው ገንዘብ ኖርማሊ በባንክ ውስጥ ከሚሽከረከረው እየበለጠ ነው ያለ። ኢኮኖሚው በዛ እየተቃኘ ነው ያለው ማለት።
የአካውንቲንግ እና ፋይናንስ ባለሙያና ዲጂታል ፋይናንሻል ቴክኖሎጂ ወይም ፊንቴክ ተቋም አማካሪ ድርጅት አሰልጣኝና አማካሪ እንደሆኑ የነገሩን አቶ በረከት ቦጋለ ሀገሪቱ እንደ መርህ የዲጂታል ኢትዮጵያን ስትራቴጂን ከማስፈጸም አንጻር ጥሩ እየሰራች ነው ይላሉ።
የዲጂታል ግብይቱ ያው ጥሩ ነው። ሀገሪቷም እንደ መርህ የዲጂታል ኢትዮጵያን ስትራቴጂ ከማስፈጸም አንጻር ከማስከተል አንጻር ጥሩ እየሰራች ነው ያለችው ሀገሪቷ። በኢኮሜርስ ፕላትፎርም ላይ የተሰማሩ ጥሩ ጥሩ የሆኑ ፕላትፎርሞች አሉ። ሌላው በዲጂታል ፋይናንሻል ሰርቪስ ፕሮቫይደሮችም በመንግስት ባለቤትነት ስር ያሉ በግል ሌላው ደግሞ ከውጭ መጥተው አገልግሎት እየሰጡ ያሉ እነ ሳፋሪኮም አይነትና ኤምፔሳ አሉ እና ጥሩ ነው። በአሁኑ ሰዓት ቀደም ከሁለት አመት በፊት ሶስት አመት በፊት ቀድሞ ከነበረው አሁን ጥሩ ደረጃ ላይ ያለው።
በምን መንገዶች ነው አገልግሎት የሚሰጡት?
የዲጂታል ይሄ ግብይት ፕላትፎርሞቹ እነዚህ ኢኮሜርስ ኦንላይን ማርኬት ፕሌሶች ያው ኦንላይን የመገበያያ ፕላትፎርሞች ናቸው። ሻጭ አምራቾች ወይም ሻጮች እቃዎቻቸውን የሚሰጡትን አገልግሎት በፌስቡክ ወይም በራሳቸው በሞባይል አፕሊኬሽን ኦንላይን ያስተዋውቃሉ። ገዢዎች ደግሞ ኦንላይን ፍላጎታቸውን መሰረት አድርገው ኦንላይን ያዛሉ። ከዴሊቨሪ አገልግሎት ጭምር ቤታቸው ድረስ አገልግሎትም እቃዎችን የሚያገኙበት ነገር ነው ያለው። ሌላው ፋይናንሻል ቴክኖሎጂን በተመለከተ ዲጂታል ፋይናንስ ሰርቪስ ፕሮቫይደሮች አሉ። ሁለት አይነት ሰርቪስ የሚሰጡ አሉ። ፒአይአይ የሚባሉ ፔመንት ኢንስትሩመንት ኢንሹረሮች አሉ። ፔመንት ሰርቪስ ፕሮቫይደሮች አሉ። አሁን ፔመንት ኢንስትሩመንት ኢንሹረሮች አንና ካቻ የሚባል አለ። ካቻ በግለሰብ የፕራይቬት ኦንድ ነው። ፕራይቬት ኦንድ ሆኖ የሳፋሪኮምን ሲም ካርድም የኢትዮ ቴሌኮምን ሲም ካርድም የሚቀበል ነው። ይሄ ፕራይቬት ሞባይል መኒ ይባላል። ፔመንት ኢንስትሩመንት ኢንሹረር ነው። ሌላው ከውጭ ሀገር የመጣ ኤምፔሳ የሚባል አለ። ሳፋሪኮም ስራ ያለ ኦር ለብቻውን አገልግሎት የሚሰጥ ነው። ኤምፔሳ ሞባይል መኒ ነው። ሌላው አሁን በገበያውንም እየመራ ያለ በመንግስት ባለቤትነት ስር ያለ ቴሌብር አለ። ቴሌብር ያው ፔመንት ኢንስትሩመንት ኢንሹረር ነው። ሞባይል መኒ ነው። ይሄ በአንድ ካተጎሪ ያለ ነው። ሌላው ደግሞ ፔመንት ሰርቪስ ፕሮቫይደርስ ተብለው እንደ ፔመንት ጌትዌዎች፣ ሌሎች ባንክ ላይ የባንክ የሞባይል መኒ አገልግሎት የሚሰጡ አሁን ብንጠራቸው እና አሪፍ ቻፓ፣ ሌሎች የፔመንት ሰርቪስ ፕሮቫይደሮች አሉ እና እነዚህን አገልግሎት የሚሰጡ ተቋማት ከብሔራዊ ባንክ ፍቃድ አግኝተው በአሁኑ ሰዓት በጥሩ ሁኔታ ሰርቪስ እየሰጡ ነው ያሉት። ጥሩ ሚናም እየተጫወቱ ነው ያሉት።
አቶ ነጂብ ዲጂታል ቴክኖሎጂው በፋይናንስ በተለይም በባንኮች ውስጥም ሆነ በሌላው ዘርፍ ሁሉ የሚሰጠውን አገልግሎት በሚገባ ለመገንዘብ ዲጂታል ቴክኖሎጂ ስንል ራሱ ምን ማለታችን ነው የሚለውን ከቃሉ አንስቶ መረዳት ግልጽ ግንዛቤን ይሰጣል ይላሉ።
ዲጂታል የሚባለው ኮንሴፕት ራሱ ምንድን ነው? በባንክ ውስጥስ ምን አሉታዊ ተጽዕኖ አለው? ባንኮችን ምን ይጠቅመዋል? እና ባንክና ሌሎች የኢኮኖሚ ክፍሎችን እንዴት ያገናኛል የሚለውም ብናይ ከዛ ብንጀምር ደስ ይለኛል። ያው ዲጂታል እና ዲጂታላይዜሽን ዲጂታላይዜሽን እና ዲጂታል ትራንስፎርሜሽን የሚባሉ ሶስት ቁልፍ ነገሮች አሉ። በዲጂታል ዓለም ዲጂታይዜሽን የሚባለው አማርኛ ቃል አናሎግ ዳታ ወይም ዝም ብሎ ተለመደ መንገድ የሚቀመጥን መረጃ ወደ ኮምፒውተር ማስገባት ዲጂታይዜሽን ይባላል። ወደ ኮምፒውተር ቶር የሚደረግ ወደ ኮምፒውተር ውስጥ ገብቶ ማስቀመጥ ማለት ነው። ዳታን ወደ ኮምፒውተር ማስቀመጥ፣ መረጃን ወደ ኮምፒውተር አስገብቶ ማስቀመጥ ዲጂታይዜሽን እንለዋለን። ይሄ መጀመሪያ ስቴፕ ነው። ከዛ ዲጂታላይዜሽን ይመጣል። ዲጂታላይዜሽን ማለት ደግሞ የዲጂታል ቴክኖሎጂን ተጠቅሞ እነዛን ዳታ ማኒፕሌት ማድረግ፣ መሸጥ፣ መለወጥ፣ አከፋፈል፣ ማርኬት ማድረግ ማለት ነው። እንደሀገርም ኢትዮጵያ በሆም ግሮን ኢኮኖሚ ያዘችው አንዱ ይሄ ነው፣ ዲጂታላይዜሽን የሚባለው ነገር። ስለዚህ ትልቁ የኢኮኖሚ የሀገራችን ኢኮኖሚ መርህ ሆኖ እየተከተልን ያለ ነው። የመንግስት መስሪያ ቤቶች ቴሌን ጨምሮ የኢትዮጵያን የዲጂታል ጉዞ ለማድረግ ከፍ ርብርብ እየተደረገ ይገኛል። የቱሪዝም ሴክተር፣ የግብርና ሴክተር እና የሰርቪስ ሴክተር ዲጂታላይዜሽን ዋና የመንግስት የትኩረት አቅጣጫ ነው። እዚህ ውስጥ ባንኮችም አሉ። ዲጂታላይዜሽን የዲጂታል ትራንስፎርሜሽን ስትራቴጂ እና የዲጂታል ቴክኖሎጂ እንትን ነው ማለት ነው፣ ኮምባይንድ ኢፈርት ነው። ዲጂታል ቴክኖሎጂ፣ ዲጂታል ቢዝነስ ሞዴል እና ዲጂታል ስትራቴጂ አዋህዶ መስራት ማለት ነው ዲጂታል ማለት። ሌላው ዲጂታል ትራንስፎርሜሽን የሚባለው የዲጂታላዊ ቲንኪንግ ወይም አስተሳሰብን መፍጠር ማለት ነው። እነዚህ ቤዚክ ነገሮች ስለሆኑ መሰረታዊ ነገሮች ናቸው እና ማንም እነዚህን ነገሮች በፕራይመሪ ደረጃ በመጀመሪያ ደረጃ ማወቅ አለበት ማለት ነው ስለ ዲጂታል ስናወራ። ኦኬ፣ ይህን ካልኩ በኋላ ዲጂታል ባንክን እንዴት ኢንፍሉዌንስ አደረገ፣ ምን ተጠቀማችሁ የሚለውን ነገር ለማውራት ባንኮች ድሮ ብራንች እየከፈቱ ሰራተኛ ቀጥረው በባንክ ብቻ በወረቀት ብቻ የሚሰሩትን ስራ አሁን ወደ ኮምፒውተር ሲስተም እየቀየሩ፣ ወደ ሞባይል ባንኪንግ እየቀየሩ፣ ወደ ተለያዩ አፕሊኬሽን እና ሶፍትዌሮች እየቀየሩ ከሞባይል ከኮምፒውተር እየነዳህም ከሰዓት እጃችን ላይ ከምናስረው የሞባይል ጋር የሚገናኙ ሰዓቶች ላይ ጭምር ሆነ የሞባይል ባንኪንግ የባንኪንግ አገልግሎት ማግኘት ይችላል። ይሄ ዲጂታል ባንኪንግ ያመጣው ትሩፋት ነው ማለት ነው።
ዲጂታል ቴክኖሎጂ በህዝቡ ዘንድ ያለው ተቀባይነት እየተሻለ የመጣ ቢሆንም ቀደም ሲል እጅግ በጣም አስቸጋሪ እንደነበር አቶ በረከት ይናገራሉ።
ያው ህዝቡ አሁን ምንድነው በፊት በጣም ከአንድ አመት በፊት ነው ከሆኑ ወራቶችን በፊት በጣም አስቸጋሪ ነበረ። ያው ህዝቡም ትንሽ የዲጂታል ፎቢያ የሚባልም አለ፣ የቴክኖሎጂ ፎቢያ ያለበት የኢትዮጵያ ህዝብ አብዛኛው አፍሪካ ሀገር ላይ ኢትዮጵያ ላይ እንደውም የባሰ ነበረ። ቅርብ ያሉ እዚሁ ራሱ ሶማሌና ኬንያ ብትሄድ፣ ሶማሌ ክልል ብትሄድ የእኛ ስናነጋጽሩ ማለት እዛ በጣም ነው የሚጠቀሙት። እዚህ ኢትዮጵያ ላይ አዲስ አበባ፣ ሌሎች ክፍለ ሀገር ላይ የዲጂታል አጠቃቀም ስርዓት በጣም ያነሰ ነበረ። አሁን ግን መንግስትም አሁን የመብራት ክፍያ፣ የነዳጅ ክፍያ እነዚህም በተመለከተ እንደ ግዴታ የትራፊክ ቅጣት ክፍያ እነዚህ ነገሮች ከመምጣታቸው አንጻር ህዝቡም ግዴታ አድርጎ ዩኤስኤስዲዎችን ሌላው ደግሞ የሞባይል መኒዎችን ዲጂታል ፕላትፎርሞችን የመጠቀም እንትን አለ። ጥሩ ነው። አሁን ንግድ ባንክ ላይ እንደ ግዴታም ሳይሆን ሰው ወደ ሞባይል ባንኪንጉ እንዲመጣ ለማድረግ የኮንቬንሽናል የሆነውን ሲስተም ሰርቪስ ገንዘብ ይዱ ለማድረግ የሚመጡትን ኤቲኤም እንዲጠቀሙ ሞባይል ባንኪንግ አትጠቀምም እንዲ ለሞባይል ባንኪንግ ለምን እንደማትጠቀሙ ከሚል አንጻር ወደዛ እየገፉ ነው ያሉት። ሌሎች ባንኮችም እንደዚህ እያደረጉ ነው ያሉት እና ህዝቡም ግን ጉሊት ደረጃ አሁን አትክልት ተራዎች ብትሄድ አሁን ቴሌብር የለም ታክሲ ውስጥ ራሱ ግን ገንዘብ እጅ ላይም ከሌለ ቴሌብር ካለ ላክልኝ የሚል ነገርም አለ እና ጥሩ ነው። አሁን ይሄ ለምንድን ነው ስፔሻሊ አሁን እዚህ ላይ ቴሌብር ጥሩ ሚና ተጫውቷል። በቃ ቴሌብር መምጣት ሙሉ በሙሉ አገሪቷ ውስጥ ያለውን ብዙ የዲጂታል ባሪየር ዲስረፕት አድርጎታል እና ህዝቡም ጥሩ እየተጠቀመ ነው ያለው። ግን እንደተጠበቀው መሆን ባለበት ደረጃ አይደለም ያለው እና ገና ብዙ ይቀረናል።
ምን ክፍተቶች አሉት? ለምሳሌ ምንድን ነው ብዙ ይቀረናል ሲባል ለምሳሌ ምን ይቀራል?
አሁን ምንድን ነው በሀገሪቷ ውስጥ ያለ እንትን አንዳንዴ አገልግሎትን በምንሰጥበት ሰዓት ትንሽ ያው አገሪቷም ገና ከመሆኑ አንጻር የኢንፍራስትራክቸር ችግርም ስላለ ሙሉ በሙሉ ፈጣን የሆነ ሁል ጊዜ ደግሞ ስቴብል የሆነ የኢንተርኔት ሰርቪስም ላይኖር ይችላል እና ከዛ አንጻር ትንሽ አገልግሎት የመቆራረጥ ሂደት አለ። ሌላው ደግሞ እነዚህ በሜሴጅ የሚገቡ በቴክስት ሜሴጅ የሚገቡ ሌሎች ደግሞ አንዳንድ የሚወሩ ነገሮች ስላሉ ሰው ከመፍት አንጻር ይህን ሲስተም ይህን ሰርቪስ የመጠቀም እንትኑ ትንሽ እንደ ፋክተር የሚታይ ነው።
በኢትዮጵያ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በቅርቡ የ100 ቀናት የስራ አፈጻጸም ግምገማ ሪፖርት የ2016 10 ወራት የማክሮ ኢኮኖሚና የዘርፎች ዋና ዋና አፈጻጸም ሪፖርት ባቀረቡበት ወቅት በ10 ወራት ውስጥ 6.7 ትሪሊየን ብር በዲጂታል መልክ መተላለፉን አስታውቀዋል። ከተለያዩ የዲጂታል መተግበሪያዎች ወደ 5.6 ቢሊዮን ብር የተቃቀን ብድር መሰጠቱና 5.7 ቢሊዮን ብር በቁጠባ መልክ መግባቱን በመግለጽ የዲጂታል ቴክኖሎጂው እየተስፋፋ መምጣቱን ተናግረዋል። ከዓለም ባንክና ከሌሎች ዓለም አቀፍ የዲጂታል ፋይናንስ ተከታታይ ተቋማት የተገኘው መረጃ ለውጡ መኖሩን የሚያሳይ ቢሆንም መሆን ከሚገባው ደረጃ ገና ብዙ እንደሚቀረው አመልክተዋል። አዳጊ ኢኮኖሚ ካላቸው አገሮች የዲጂታል አካውንት ካላቸው ውስጥ የዲጂታል ክፍያን የሚጠቀሙት 57 ከመቶ ሲሆኑ የኢትዮጵያ ገና 42 ከመቶ ላይ መሆኑን አመልክተዋል። በዚህ የዲጂታል ፋይናንስ ቴክኖሎጂ ዙሪያ አሁን ይዟል የተባለውን ፈጣንና ትክክለኛ አቅጣጫ ለማስቀጠልም ሆነ ይገኝበታል የተባለውን ዝቅተኛ ደረጃ ለማሻሻል ሊስተካከል የሚገባቸው ነገሮች ምንድናቸው በሚል ባለሙያዎች የሰጡንን አስተያየት በማካተት በሌላ ዝግጅት እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በኢትዮጵያ የዲጂታል ፋይናንስ እና ግብይት ቴክኖሎጂ መስፋፋትን የሚዳስሰው ዘገባን የተከታተልነው። አሁን ደግሞ ትንሽ በሙዚቃ አረፍ ብለን ብንመለስ ይሻላል።
የዛሬው ሙዚቃ መራጫችን አስማማው እንግዲህ አንተ ነህ። ማንን ልትጋብዘን አሰብክ?
እውነት ነው ዛሬ ያድማጮቻችን ሙዚቃ ምጋብዘው ነኝ። ከተለቀቀ አንድ ሳምንት ብቻ የሆነውን የወንዶሰን መኮንን ወይም በብዛት በሚታወቅበት የመድረክ ስሙ ወንዲ ማካልበም ውስጥ ባረገኝ የሚለው ሙዚቃ ቀጥለን ደግሞ ለአድማጮቻችን እንጋብዝ። ባረገኝ በሚሊዮን ዶሰን ዜማ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ።
ቀጣዩ ዘገባችን በሚዙሪ ግዛት ውስጥ ስለሚገኘው የሴንት ሉዊስ ዩኒቨርሲቲ ተማሪ ጥረትና ስኬት ነው።
ፍራውላ በሚድሪክ ዛፍ ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማድሪያ ክፍል ውስጥ ድንገት የጀመረው የቡና ንግድ ሞይ ካፌ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል።
በትንሹ የተጀመረው ስራ ዛሬ ወጣቱን ትውልደ ኢትዮጵያዊ ከከተማዋ የተሻገረ እውቅና እንዲያገኝና ለበርካታ ወጣቶች መነቃቃትን ሊፈጥር አስችሎታል።
ከሰሞኑ ወደ ዋሽንግተን ዲሲ ብቅ ባለ ወቅት በተያያዥ ጉዳዮች ላይ ካፍታሙ ስዩም ጋር ተጫውቷል። አስቀድሞ ስለ አስተዳደጉ ይነግረናል።
ተወልጄ ያደግኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል። ከዛን በኋላ እዚህ 14 ዓመቴ ነው እዚህ የመጣሁት። 14 ዓመቴ እዚህ 2017 እዚህ መጥቼ በቃ ሃይ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ 3 ዓመት ጨርሼ 1 ዓመት ነው የሚቀረኝ።
የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው?
አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም አላራ ኦፖርቹኒቲ ስላገኘው እዛ መሄድ አልፈለኩም ሌላ ቦታ። እዛ ነው እየተማርኩ ያለሁት።
ለትምህርት በመጣሁበት ዩኒቨርሲቲ ውስጥ አዲስ የንግድ ሐሳብ ጀምረህ የተማሪዎችን የመምህራንን በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይንም ዶርም ውስጥ የጀመርከው የቡና ንግድ ነው። ስላጀማመሩ ንገረኝ እስቲ፣ እንዴት ሐሳቡ መጣልህ?
ያ ቢዝነስ እኔ በቃ አገር በኢትዮጵያም ያለው ፋሚሊዎቼ በጣም ሁሌም ቢዝነስ ነበር እንትን ያለ እየሰሩ የነበሩት 10 አመት 9 አመት 10 አመት የራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም ኦፖርቹኒቲ እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ ኢቤላይ ምናምን ጫማ እየገዛው እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ፣ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ቡና ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይህንን እንትን ማድረግ አላ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ።
በምትማርበት ትምህርት ቤት ውስጥ ይህን ነገር ስትጀምር የነበረው ምላሽ ምንድን ነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ?
አዎ፣ እንትኑ ሪስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ሲጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን? እውነትም ነው ትንሽ ነገር ነው። ሲጀምር ሁሌም ከትንሽ ነው የሚጀምረው። ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስትመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩሜ ውስጥ ነው እና ፓሊሲ አለ ሁሉ አብዛኛው ዩኒቨርሲቲ ቢዝነስ ዶርም ሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ ቢዝነስ እንዳሳደግ ዶርም ሩም ውስጥ ፋይንድ አውት ሲያደርጉ ትንሽ እንትን በቃላ እንዳቆም ምናምን ፈልጎ ነበር። ግን እኔ ነገርኳቸው there is no way that I could stop። በጣም አንድ አመት ሁሉ የለፋው ስለሆነ you kick me out, you know, ትምህርት ነው የማቆመው እንጂ ከአሁን በኋላ እንዲህ ለፍቼ እኔ ይህንን አላቆመም ስላቸው፣ በቃ ችግር የለውም እሺ፣ ስራና ትራንዛክሽን ብቻ አታርግ። ቡና እንት ምናምን እያደረግ ለሌላ ሰው በፖስት ኦፊስ ምልክ ከሆነ ችግር የለውም ብሎ እሺ አሉኝ። ያን ነው አንድ ማይ ፌቨሪት ሩል ኦፍ ፎር ቢዝነስ አንትርፕርነርሺፕ ኢዝ ኔቨር ask for permission, always apologize. So
ነገር ግን ከሆነ በኋላ ይቅርታ ጠይቅ።
ፍቃድ አጠይቅ፣ ይቅርታ መጠየቅ ይሻላል። እና ለዛ ብዬ በቃ ሁሉንም ነገር እንደዛ ነው እኔ እንትን እያልኩ ያለሁት። በአብዛኛው እኔ የተማርኩት ብዙ ሩል ያሉት ማለት ነው you could break it yeah
ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይንም መጣስ ማለት ነው።
አዎ።
ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ። አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንዲያስክ ሰምቻለሁ። ምን ላይ ደረስክስ ስላለህበት ደረጃና ሁኔታውሽ ንገረን።
Yes, የጀመርኩት እኔ አይዲያን ሲኖርኝ አገር ቤት ደውዬ ቡና ልልኩልኝ ትችላላችሁ አልኳቸው። እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰመር። እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣችው። ከዛን እኔ ማወቅ የፈለኩት ይህንን ነገር መሸጥ እችላለሁ ወይስ ነው። በቃ ስለዛ ብዙ ማምጣት አልፈለኩም። ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን ከዛን I had to find a better way. ሌላ ቡና ማመጥበት መንገድ እንትን አልኩኝና ከቀስ በቀስ ከዛ እንትን 100 ፓውንድ ወይ ከዛን ደሞ ፓሌት ማምጣት ጀመርን።
እየጨመረ መጣ የምታመጣው መጠን ማለት ነው።
አዎ እየጨመረ መጣ። አሁን ባለፈው ወደ 3 ወር በፊት ምናምን ኮንቴነር እዚህ ያስገባንና አሁን ምናደርገው ለሰው ትንሽ ስሞል ባግ እንሸጣለን ቀጥታ ወደ ካስተመርስ ደሞ ለእንተንም እንሸጣለን ማለት ነው። ለሮስት አርግቶ ለሚሸጡት አሪፍ ኢትዮጵያ ቡና የሚፈልጉት ለነሱም እንሸጣለን።
በራስህ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንደተገባ አድርጓል። የመጪ ዘመን ህልምህ ምንድነው? አሁን የጀመርከው ምን ማድረስ ነው የምትፈልገው?
ማረግ የምፈልገው the main goal is farmerochu ethiopia farmerochu እንዳይቸገሩ ነው። ፈጣሪ መስገን እዚህ እኔ አሜሪካን ያለሁት አላ ምንም እንደሆነ መኖር ይችላል። ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ ማኒ ፋሚሊያቸውን ለማሳደግ ብር ያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ የምፈልገው። ስለዚህ አሁን በአምስት በሚመጣው 5 አመት ወይ 10 አመት እኔ ማድረግ የምፈልገው እንዳለ በቃ አሁን እንዲህ ከዚህ የሄዱ ኤክስፖርት የሚያርጉትን በፋርመሮችን በደንብ ማይከፍሉ ካምፓኒ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጠው ማለት ነው ለሰሩት በደንብ እንዲከፈላቸው እንደዛ ነው እኔ ማድረግ የምፈልገው እንዳይቸገሩ ማለት ነው።
መልካም። በስተመጨረሻ በርካታ ወጣቶች እንቅላታቸው ውስጥ የተለያየ የንግድ ሐሳብ የፈጠራ ሐሳብ አላቸው። ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይዛቸዋል። ለነሱ የምትመክረው ምክር ምንድነው?
መጀመር እስ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው። ዝም ብለህ አንዴ ከጀመርክ ቀስ በቀስ ይያልክ አንተ ሳታውቅ ትልቅ ቦታ ልደርስ ትችላለህ። ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው። እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት ያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር። ግን እሱ ኦንላይን ቡና እንዲሸጥ አረገን። ከዛ እሱ ደግሞ ወደ ኮንቴነር ምናምን ለሌላ ሮስተሮች እንድንሸጥ አረገን። ስለዛ ማወቅ የለብህም ፕላን አይኖርህ ችግር የለውም። አንዳንድ ሰው በቃ ፕላን እንደ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት፣ ለዛ ነው የሚጠብቁት። እሱ እንደውም ቶሎ ብለህ እንዳታረግ ሊያደርግ ይችላል ፕላን መኖር ማለት ነው። ሶ ፕላን ካልኖረ አሪፍ ነው ጀስት ጀምር እና ሳታውቅ ትልቅ ቦታ ልደርስ ትችላለህ።
ስለዚህ ካለ ስጋት ነገሮችን መጀመር የሆኑ ነገሮችን ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባችሁ ነው የምትለኝ?
አዎ ኢትስ ኦኬ መፍራቱ ችግር የለውም ግን ስቲል ዱ ኢት ያ።
በጣም አመሰግናለሁ ፍራውል አህመድ ለነበረን ቆይታ። ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜ ያገኘው ላጋራህና ሐሳብ ለሁሉ ነገር አመስጋኝ ነኝ።
በጣም አመሰግናለሁ ለኦፖርቹኒቲ እና ያ ታንክ ዩ አመሰግናለሁ።
በሚዙሪ ግዛት ውስጥ ለሚገኘው የሴንት ሉዊስ ዩኒቨርሲቲ ተማሪ ጥረትና ስኬት ነው የተከታተላችሁት። አሁን ደግሞ የሰው ሰራሽ አስተውሎት ኩባንያዎች የስራቸውን ምንጭ እንዲገልጹ በህግ ሊገደዱ ነው መባሉን ወደ ተመለከተው ቅንብራችን እናልፋለን። አርቲስቶችና የፈጠራ ባለሙያዎች ስራዎቻችን ያለምንም የገንዘብ ካሳ ለበርካታ ቢሊዮን ዶላሮች የሰው ሰራሽ አስተውሎት ኢንዱስትሪዎች ሲሳይ ሆኗል እያሉ ነው። ማት ዲቪልስ ሰው ሰራሽ አስተውሎትን በተመለከተ በዩናይትድ ስቴትስ የቀረበውን የህግ ረቂቅ ኩባንያዎች የስራዎቻቸውን ምንጮች እንዲገልጹ የሚያስገድድ ነው ሲል ዘግቧል። ኤደን ገረመው ወደ አማርኛ መልሷለች፣ እንደሚከተለው ወደ እናንተ ይቀርባል።
አርቲስት ካርላ ኦርቲዝ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪዎችን ዲዛይን ታደርጋለች።
Here's some of the stuff I did for
La Black Panther. የሰራዋቸው አንዳንዶቹ ነገሮች እነዚሁና በክህሎቷ እንዲሁም ለየት ባለ ዘይዋ በደንበኞች የምትፈልገው ካርላ የሰራሽ አስተውሎት ሰራተኞች የሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች።
Really egregious.
ትልቅ ውሸት ነው። ምክንያቱም ይሄ አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ለሊት ኢንዱስትሪ ነው። እጅግ ብዙ የሰው ሰራሽ አስተውለት ፍርአቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሑፎች ላይ ከቅጂ መብት ባለቤቶች ፍቃድና ዕውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በሕግ በመሟገት ላይ ትገኛለች። በአንጻሩ እነዚህ ሙግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው። የሕግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል።
በአውሮፓ ህብረት ውስጥ ከሚቀርቡት ሐሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጂ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው።
ህጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፎርድ ዩኒቨርሲቲ የህግ ፕሮፌሰር ማርክ ሌምሌ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው።
Take as an example Stability AI, which I represent.
ዳብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎትን ውሰድ። 2 ቢሊዮን የሚሆኑ ምስሎችን በላይውን ለትርፍ ያልተቋቋመ ዳታቤዝ ተቀምጦ ሰዎችን ለማመዳሉ መላ ኩባንያው ራሱ 2 ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላው ኩባንያው ላይ ወስደን ለአርቲስቶችና መስሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥብነል እንኳን እያንዳንዱ ሰው 50 ሳንቲም ብቻ ነው የሚያገኘው።
መረጃን ይፋ የማድረግ ህጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ህግ መምህሩ ጄምስ ግሪምልማን ናቸው።
እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ለመዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ፣ ከየት እንደመጡ፣ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል።
ከሰው ሰራሽ አስተውሎት የህግና የስነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲበልስ ዘገባ ኤደን ገረሙ ከዋሽንግተን ዲሲ።
አድማጮቻችን፣ የተለያዩ ማህበራዊና ኢኮኖሚ ጉዳዮችን ዳሰስንበት የምሽቱ መስተዋት መሰናዳችን ይህን ይመስል ነበር። ፕሮግራማችን ከመጠናቀቃችን በፊት ግን ለመሰናበቻ ፓፓፓ የተሰኘው ከተለቀቀ ቀናት ብቻ ካስቆጠረው የአብዱኪያር አልበም አይዞን የሚለው ሙዚቃን ጋብዛችሁ።
አጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሲተላለፍ የቆየው የእሁድ ምሽት የቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ማስማማየ ነው ነበርኩ። ካብራችሁ ስለቆያችሁና አመሰግናለን። ሰላም ደናደሩልን።